ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 24 2012 ዓመተ ምህረት ዝግጅታችን ጀመረ። ከታዛቢነትና ከአመቻችነት የወጡ የዩናይትድ ስቴትስ አካሄዶች ተገቢ አይደሉም ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ዛሬ ወቀሳ አሰምተዋል።
ባለቤቶቹ ባለጉዳዮቹ ተደራድረን ተነጋግረን መቋጨት የሚገባንን ጉዳዮች አቋራጭ ቶሎ እንዲያርጋችሁ ፍቱት ብሎ ትንሽ ጫኔ ማለት ካህዶች ትክክል አይደሉም ብለን እናምናለን። መርህንም የተከተሉ አይደሉም። እንደገና ደግሞ በጥሩ ሁኔታ በጥሩ መንፈስ የተጀመረውን የድርድር ሂደት ለመቋጨት እንቅፋት ይሆናል።
ሙሉ ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ።
ጤና ይስጥልኝ፣ እንደምናምሽታችኋል። ዜናዎቹን የማሰማችሁ ደግሞ ቆንጂት ታዬ ነኝ። የታላቁ የኢትዮጵያ ህዳሴ ግድብ ድርድር ሂደት እንዲጣደፍ ዩናይትድ ስቴትስ የምታደርገው አላስፈላጊ ጫና ትክክል አይደለም ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ወቅሰዋል። ኮሮና ቫይረስ ከተከሰተባቸውና ከተዛመተባቸው ሀገሮች ወደ ኢትዮጵያ የገቡ ከ900 በላይ ሰዎች የጤና ክትትል እየተደረገላቸው መሆኑን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቋል። የግንዛቤ ማስጨበጫ ስልጠናና የማብቃት ስራም በተጠናከረ ሁኔታ እየተካሄደ መሆኑን ገልጿል። ዩናይትድ ስቴትሷ ቴኔሲ ክፍለ ግዛት ውስጥ በከባድ አውሎ ንፋስ የተነሳ ቢያንስ 19 ሰዎች ህይወት አለፈ። ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ኦድሬስ ሬጅስ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። ንጉሡ ታምሬ ስርጭቱን ይመራል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንላለን።
የታላቁ የኢትዮጵያ ህዳሴ ግድብ ድርድር ሂደት እንዲጣደፍ ዩናይትድ ስቴትስ የምታደርገው አላስፈላጊ ጫና ትክክል አይደለም ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ወቅሰዋል። ከታዛቢነትና ከአመቻችነት የወጡ የዩናይትድ ስቴትስ አካሄዶች ተገቢ አይደሉም ብለዋል ሚኒስትሩ። ሶስቱ ተደራዳሪ ሀገሮች ስምምነት ላይ እንዲደርሱ ዋሽንግተን ልትጫወት ትችላለች ያሉት አዎንታዊ ሚና እንዲቀጥል ግን መንግስታቸው እንደሚፈልግ የውጭ ጉዳይ ሚኒስትሩ ዛሬ በጠቅላይ ሚኒስትሩ ጽህፈት ቤት ተገኝተው በሰጡት ጋዜጣዊ መግለጫ ተናግረዋል። ከዜና በኋላ በአብይ ርዕስ ዝርዝሩ ይቀርባል። ኮሮና ቫይረስ ከተከሰተባቸውና ከተዛመተባቸው ሀገሮች ወደ ኢትዮጵያ የገቡ ከ900 በላይ ሰዎች የጤና ክትትል እየተደረገላቸው መሆኑን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታወቀ። ኮሮና ቫይረስና በእርሱም ምክንያት የሚከሰተው ኮቪድ-19 እንደተገኘ ከተገለጹባቸው ሀገሮች ወደ ኢትዮጵያ የሚገቡ መንገደኞች የጤና መረጃ ቅጽ እንደሚሞሉና ለ14 ቀናት ተነጥለው ቆይተው የጤና ክትትል የተደረገላቸው 756 ሰዎች እንዲወጡ መደረጉን፣ 932 ሰዎች ደግሞ የጤና ክትትል ላይ እንደሚገኙ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዛሬ በሰጠው መግለጫ አስታውቋል። የግንዛቤ ማስጨበጫ ስልጠናና የማብቃት ስራ ለኢትዮጵያ አየር መንገድ የበረራ ሰራተኞች እንዲሁም ከሁሉም ክልሎች ለተውጣጡ የላቦራቶሪና የጤና ባለሙያዎች በፌዴራልና በክልሎች በተጠናከረ ሁኔታ እየተሰጠ መሆኑም ተገልጿል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖረናል። ቡድን ሰባት በመባል የሚታወቁት በምጣኔ ሀብት የበለጸጉ ሀገሮች የገንዘብ ሚኒስትሮች በኮሮና ቫይረስ የተነሳ የመዳከም ምልክት እያሳየ ላለው የዓለም ኢኮኖሚ በፖሊሲዎቻችን ተጠቅመን ድጋፍ እንሰጣለን ሲሉ አስታውቀዋል። ሚኒስትሮቹ በጉባኤያቸውን አካሂደው ዛሬ ባወጡት መግለጫ ኮሮና ቫይረስ በገበያዎችና በኢኮኖሚያዊ ሁኔታዎች ላይ የሚያስከትለውን አንድምታ በቅርበት እየተከታተልን ነው ብለዋል። ይሁን እንጂ ምን አይነት እርምጃ እንደሚወስዱ በዝርዝር ያስታወቁት ነገር የለም። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኬንያና ሶማሊያ ድንበር ከተማ አቅራቢያ በጁባላንድ ኃይሎችና በሶማሊያ የመከላከያ ኃይል መካከል ትናንትና ግጭት መከሰቱን የኬንያ ባለስልጣናት አስታወቁ። ባለስልጣናቱ የሶማሊያ ጦር ባለፈው ወር ከእስር አምልጠው በአካባቢው ተደብቀዋል የተባሉትን የቀድሞ የሶማሊያ ሚኒስትር በቁጥጥር ስር ለማዋል ሲንቀሳቀስ የተፈጠረ ግጭት መሆኑን ነው ባለስልጣናት ያስታወቁት። ከናይሮቢ ገልሞ ዳዊት ዘገባ ልኳል።
በኬንያ ድንበር ላይ በመትገኘው የሶማሊያ ቡልሃዋ ከተማ አትላንት ከሳት በጁባላንድ ኃይሎችና በሶማሊያ ማዕከላዊ መንግስት ወታደሮች መካከል የተከሰቀሰው የተኩስ ልውውጥ መካሄዱ ታውቋል። የኬንያዋ መንደራ ግዛት አስተዳደር ምክር ቤት አባል መሐመድ ማልም ግጭቱ የተከሰተው የሶማሊያ ማዕከላዊ መንግስት ጦር ባለፈው ጥቅምት ከሶማሊያ እስር ቤት አምልጠው በአካባቢው ተደብቀዋል የተባሉ የቀድሞ የሶማሊያ ሚኒስትር አብድራሺድ ሐሰን አብዲኑር ኢልያስ ወይም አብድራሺድ ጀናንን በቁጥጥር ለማዋል ስጥር ራስ ገዛ አገር መሆኗን ካወጀችው ጁባላንድ ኃይሎች ጋር መታኮሱን አረጋግጠዋል።
መንግስት ድንበራችንን አልፎ የገቡ 100 የታጠቁ ወታደሮችን ይዞ በተለየ ቦታ አስቀምጧቸዋል። በአሁኑ ሰዓት የማንዴራ ከተማ ግማሽ ባዶ ሆኗል። ብዙ የከተማው ነዋሪዎች ቤታቸውን ጥለው ሸሽተዋል።
የመንዴራ ግዛት አስተዳደር ምክር ቤት አባል ሚስተር ማልም በተኩስ ልውውጡ የደረሰው ጉዳት በውል ባይታወቅም የአካባቢው ጸጥታ ችግር በመባባሱ ንግድ ቤቶችና የመንግስት መስሪያ ቤቶች ተዘግተዋል ብለዋል። የሶማሊያ ማዕከላዊ መንግስት ጦር እያደናቸው ያለው የቀድሞ የሶማሊያ ሚኒስትር አብድራሺድ ጃናን በአካባቢው ይኖሩ አይኖሩ እስካሁን የታወቀ ነገር የለም። ሚስተር አብድራሺድ ጃናን እንደ በስራ ላይ በነበሩበት ወቅት በፈጸሙት የነፍስ ግድያና ሰብአዊ መብት ጥሰት ወንጀል በፋርማጆ መንግስት ሲፈለጉ ነበር። ነሐሴ 2019 በሞቃዲሾ አውሮፕላን ጣቢያ በቁጥጥር ስር ከዋሉ በኋላ ግን ባልታወቀ መንገድ ባለፈው ጥር ከሞቃዲሾ እስር ቤት እንዳመለጡ ታውቋል። የሶማሊያ ማዕከላዊ መንግስት የጠፉትን ባለስልጣን ጎረቤት ሀገር ኬንያ በድብቅ እያስጠለለች ነው በማለት ይከሳል። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናልም አብድራሺድ ጥር ወር መጨረሻ ወደ ኬንያ ስለመግባታቸው መረጃ ደርሶኛል ሲል የኬንያ መንግስት ሚስተር ጃናንን አሳልፎ እንዲሰጥ ጠይቋል። ኬንያ ግን ስሞታውን አጣጥላለች። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን እናመሰግናለን። ወደ ኮሮና ቫይረስ ነክ ዜና ነው የምንመለሰው። ዩናይትድ ስቴትስ ውስጥ ህልፈት የተዳረጉ ሰዎች ቁጥር ትናንት ከፍ ማለቱ ተዘግቧል። ይሁን እንጂ ፕሬዚደንት ዶናልድ ትራምፕ አሁን በዚህ ሰዓት ቸኩለን ብሔራዊ አስቸኳይ ጊዜ ማወጅ አያስፈልገንም ነው ያሉት። ያም ማድረግ የሚያስፈልገን አይመስለኝም፣ ምክንያቱም እጅግ በጣም ጥሩ የሆነ ይዞታ ላይ ነን ብለዋል ፕሬዚደንቱ። ለሚከሰተው ማናቸውም ነገር ተዘጋጅተናል፣ በኋላ ካስፈለገ ልናደርገው እንችላለን ብለዋል። የፌዴራል መንግስቱ የአጣዳፊ ሁኔታዎች አመራር መስሪያ ቤት ፊማ ከኮሮና ቫይረስ ጋር ተያይዞ ሊከሰቱ ለሚችሉ አንዳንድ ሁኔታዎች ምላሽ ለመስጠት የሚያስፈልገውን ገንዘብና የሰው ኃይል ለማግኘት እንዲችል ፕሬዚደንቱ አስቸኳይ ጊዜ ያውጃሉ ብሎ ተዘጋጅቶበት እንደነበረ ዘገባዎች አመልክተዋል። የሆነ ሆኖ ፕሬዚደንቱ የኮሮና ቫይረስ ስርጭትን በንጽጽር ለማስቀመጥ ነበረ የሞከሩት። በዩናይትድ ስቴትስ በየዓመቱ ከ25 ሺህ እስከ 70 ሺህ የሚደርስ ሰው በኢንፍሉዌንዛ ይታመማል። በዚህኛው የታመመው ሰው ቁጥር እጅግ ያነሰ ነው። እንዲሁ ሆኖ ይቆይልናል ብለን ተስፋ እናደርጋለን ብለዋል ፕሬዚደንቱ። እስካሁን ዩናይትድ ስቴትስ ውስጥ በቫይረሱ መጠቃታቸው የታወቀ ሰዎች ቁጥር 100 ገደማ እንደሆነ ነው የተገለጸው። ትናንት ሰኞ ፕሬዚደንት ትራምፕና በምክትል ፕሬዚደንት ማይክ ፔንስ የሚመሩት የኮሮና ቫይረስ ግብረ ኃይል አባሎቻቸው ከ10 ከዓለም ግዙፍ የመድኃኒት ኩባንያዎች ዋና ስራ አስኪያጆች ጋራ ውይይት አድርገዋል። በሌላ ዜና የዩናይትድ ስቴትስ ማዕከላዊ ባንክ ፌዴራል ሪዘርቭ ኮሮና ቫይረስ በዓለም ምጣኔ ሀብት ላይ የሚያስከትለውን ጉዳት ለመቀነስ በሚል ዛሬ መሰረታዊ ወይም መነሻ የወለድ መጠኑን በ0.5 ወይም በግማሽ ከመቶ ዝቅ ማድረጉን የደረሰን ዜና ያመለክታል። በሌላ ዜና በዚህ የወረርሽኙ ስርጭት እየሰፋ ባለበት በአሁኑ ወቅት ዓለም አቀፍ የኦሊምፒክስ ኮሚቴ ዛሬ በሰጠው መግለጫ ከአምስት ወር ባነሰ ጊዜ ውስጥ ለሚካሄደው የተሳካ ሲል ለገለጸው የቶኪዮ የበጋ ኦሊምፒክስ ዝግጅቱን እያጣደፍኩ ነው ሲል ተናገረ። የአይኦሲ ፕሬዚደንት ቶማስ ባክ ሎዛን ላይ በተካሄደው የኮሚቴው የስራ አስፈጻሚ ቦርድ ስብሰባ መክፈቻ ላይ ባሰሙት ንግግር ቶኪዮ 2020 በስኬት እንዲከናወን እየተዘጋጀን ነው ብለዋል። የኮሮና ቫይረስን መዛመት ተከትሎ በዓለም ዙሪያ የታቀዱ በርካታ የስፖርት ዝግጅቶች ተሰርዘዋል አለዚያም እንዲዘገዩ ተደርጓል። በመጨረሻም የዩናይትድ ስቴትስዋ ቴኔሲ ክፍለ ግዛት ዛሬ ማክሰኞ ሌሊቱ ላይ ወይም ንጋቱ ላይ የደረሰው ከባድ ዝናብ ያዘለ አውሎ ንፋስ ቢያንስ 19 ሰው ገደለ፣ ከባድ የንብረት ውድመትም አስከትሏል። አንደኛው አውሎ ንፋስ መብረቅ ቀላቅሎ በናሽቪል ከተማ መሃል ህንጻዎችን እያፈራረሰ ነግዷል። በከተማይቱ ዙሪያ ቢያንስ 40 ህንጻዎች መውደማቸው ተነግሯል። ለአስቸኳይ እርዳታ ተንቀሳቅሰናል ሲሉ የአጣዳፊ ሁኔታ ባለስልጣናት አስታውቀዋል። ናሽቪል ውስጥ ቢያንስ 2 ሰዎች እንደሞቱ ነው የተገለጸው። የፖለቲካ ነክ ጉዳዮች ታዛቢዎች እንደሚናገሩት የደረሰው አደጋ ዛሬ የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ቅድመ ምርጫ ከሚካሄድባቸው 14 ክፍለ ግዛቶች አንዷ በሆነችው በቴኔሲ የድምፅ አሰጣጥ ሂደቱን ማስተጓጎሉ እንደማይቀር ነው የሚናገሩት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርትዝ እንዲሁም በ31 ሜትር ባንድ በ9485 ኪሎ ሄርትዝ በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 24 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ልጆቻችንን አላገኘንም፣ የምንሄድበት አጥተን ቁጭ ብለናል ሲሉ የተጠለፉ የደንቢ ዶሎ ዩኒቨርሲቲ ተማሪዎች ቤተሰቦች አቤቱታ እያሰሙ ናቸው።
ተያዙ ጊዳር 25 ነው ዛሬ 90 ቀን ነው። ከዚህ አንስቶ ያውና እንዳለን ያለን በሀዘን በሰው በስተሎት እንዳለን ያለን እንጂ ያገኘነው ነገር ምንም ለውጥ የለንም።
ከተጠለፉት ተማሪዎች የአንድ አባት ናቸው የሰማችኋቸው። በዚህ ምሽት ዝርዝር ያለ ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የታላቁ የኢትዮጵያ ህዳሴ ግድብ ድርድር ሂደት እንዲጣደፍ ዩናይትድ ስቴትስ የምታደርገው አላስፈላጊ ጫና ትክክል አይደለም ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ወቅሰዋል። ከታዛቢነትና ከአመቻችነት የወጡ የዩናይትድ ስቴትስ አካሄዶች ተገቢ አይደሉም ብለዋል ሚኒስትሩ። ሦስቱ ተደራዳሪ ሀገሮች ስምምነት ላይ እንዲደርሱ ዋሽንግተን ልትጫወት ትችላለች ያሉት አዎንታዊ ሚና እንዲቀጥል ግን መንግስታቸው እንደሚፈልግ የውጭ ጉዳይ ሚኒስትሩ ዛሬ በጠቅላይ ሚኒስትሩ ጽህፈት ቤት ተገኝተው በሰጡት ጋዜጣዊ መግለጫ ተናግረዋል። እስክንድር ፍሬው ተከታትሎታል።
በህዳሴው ግድብ ዙሪያ የሚካሄደው ድርድር መስቀለኛ መንገድ ላይ ይገኛል። ውስጥ ውስጡን ሲብላሉ የነበሩ ልዩነቶች፣ በይፋ ያልተገለጹ ቅሬታዎች አሁን አደባባይ ናቸው። እናም በዩናይትድ ስቴትስ ጋባዥነት በኢትዮጵያ በግብጽና በሱዳን መካከል የሚካሄደው የሶስትዮሽ ውይይት በንጥልጥል ላይ ይገኛል። የግድቡን አሞላል ጨምሮ አንዳንድ ቁልፍ ጉዳዮች ኢትዮጵያና ግብጽን አላስማሙም። ሰሞኑን ትኩረት የሳበው ሌላ ነጥብ ደግሞ ዩናይትድ ስቴትስ በሶስቱ አገሮች ድርድር ላይ ያላት ሚና በኢትዮጵያ በኩል ግልጽ ቅሬታ መፍጠሩ ነው። ዛሬ በጠቅላይ ሚኒስትር ጽህፈት ቤት በተሰጠው ጋዜጣዊ መግለጫ ተደጋግሞ ከተነሱ ጥያቄዎች አንዱም ይሄው የዩናይትድ ስቴትስ ሚናና የኢትዮጵያ ቅሬታ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው እንደዚሁም የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ በምላሻቸው ያንጸባረቁትም ግልጽ የሆነ ቅሬታ መኖሩን ነው። የዩናይትድ ስቴትስ ሚና የአደራዳሪነት ብቻ መሆን እንዳለበት የኢትዮጵያ ግልጽ አቋም ሆኖ መቀጠሉን ሚኒስትሮቹ አስረድተዋል። እንደ አውሮፓውያን አቆጣጠር ህዳር 6 2019 ፕሬዚዳንት ዶናልድ ትራምፕ በተገኙበት ጭምር በተካሄደ ውይይት ይህንን አቋማችንን አሳውቀናል ብለዋል የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ። ይህም ሆኖ ግብጽ የዩናይትድ ስቴትስ ሚና ያደራዳሪነት እንዲሆን እንደምትፈልግ ሚኒስትሮቹ አስታውቀዋል። ከጋዜጣዊ መግለጫው በኋላ ከአሜሪካ ድምጽ ጋር ቆይታ ያደረጉት የኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ለተያያዥ ጥያቄዎች ምላሽ ሰጥተዋል። ዩናይትድ ስቴትስ በድርድሩ ላይ ካላት ሚና አንጻር በአንኛነት ያሳሰባችሁ ነገር ምንድነው ለሚለው ጥያቄ ከሚሰጡት ምላሽ ይጀምራሉ።
የአሜሪካ መንግስት የነዚህ ሀገሮች ወዳጅ መንግስት ነው። በዚህ አካባቢ ከግድቡ ጋር ተያይዞ ከአባይ ጋር ተያይዞ ያለው ችግር እንዲፈታ ይፈልጋል። ይሄ ጥሩ ነገር ነው። ይሄን ደግሞ እኛ ተደራድረን እንድንፈታ ነበር መጀመሪያ ላይ እንትን ያለ። አሁን ይሄ ሮል እንዲቀጥል እንፈልጋለን፣ ችግር የለብንም። ነገር ግን አንዳንድ ጉዳዮች ከኛ ፍላጎት ውጪ ባለቤቶቹ ባለጉዳዮቹ ተደራድረን ተነጋግረን መቋጨት የሚገባንን ጉዳዮች በአቋራጭ ቶሎ እንዲያርጋችሁ ፍቱት ብሎ ትንሽ ጫኔ ማለት ካህዶች ትክክል አይደሉም ብለን እናምናለን። መርህንም የተከተሉ አይደሉም። እንደገና ደግሞ በጥሩ ሁኔታ በጥሩ መንፈስ የተጀመረውን የድርድር ሂደት ለመቋጨት እንቅፋት ይሆናሉ ብለን እናስባለን። ስለዚህ አሜሪካ እኛ ተደራዳሪዎቹ ተደራደን ወደ ዳር እንድንደርስ እንድንቋጨውና ስምምነት ላይ እንድንደርስ የማገዙን ስራ ቢሰሩ የተሻለ ይሆናል። ይህን ካደረጉ ያለምንም ችግር ስምምነት ላይ እንደርሳለን ብዬ አምናለሁ።
ለዚህ አስተያየታችሁ መነሻ የሆነው ባለፈው አርብ የአሜሪካ የገንዘብ ሚኒስቴር ግድቡን የመሙላቱ ነገር ስምምነት ላይ እስኪደረስ መደረግ የለበትም በሚል ያወጡት መግለጫ ነው።
ከዛ በፊትም በተለይ ፌብሩዋሪ 12ና 13 በተካሄደው ድርድር የሆኑ ለየት ያሉ ከኦብዘርቨርነት ፋሲሊቴት ከማድረግም ወጣ ያሉ
ከታዛቢነትና ከአመቻችነትና
ከታዛቢነት ወጣ ያሉ አካሄዶችን ስለተመለከት ይሄ ትክክል አይደለም የሚል በተለይ ደግሞ የህግ ረቂቅ አዘጋጅተን እናቀርባለን ሲል ይህንን ትክክል አይደለም እኛው እንነጋገርና እንቋጨው እነዚህ ላይ ገዙን ስንላችሁ ያን የገዙን የሚል ጥያቄ አቀረብንለት። ያንን ሳይቀበሉ ዝም ብሎ ወደፊት መሄድ ፈለጉ። እኛ ደግሞ እንዲህ አይነት ውስጥ ልንሳተፍ አንችልም፣ ስለዚህ መስተካከል አለበት የሚለው አንዱ። በሁለተኛ ደረጃ እነሱ ቶሎም እንዲቋጭ ይፈልጋሉ፣ እኛም እንፈልጋለን። ልክ ነው። ጥድፊያ በጥድፊያ ነገሮችን በምንሄድበት ጊዜ ትልልቅ ጉዳዮች ከአንድ ሀገር አልፎ ሁለት ሶስት ሀገሮችን የሚያገናኝ ጉዳይ በጥሞና ተመልክተን የማያዳግ ስምምነት ላይ ካልደረስ ለአሁኑ ብቻ ሳይሆን ለወደፊቱ ጠንቅ ልንጥል እንችላለን። እና ስለዚህ ይሄ ጥድፊያው መስተካከል አለበት። በምክንያት የተደገፈ የጊዜ ጥያቄ አቅርበንላቸዋል። ይሄ ጊዜ እያገኘን እኛም እየተመካከል በሶስቱ ሀገሮችም ደግሞ የስምምነት የድርድር ሂደቱን በተሟላ መንገድ ለማካሄድ ጊዜ ያስፈልጋል የሚል ነው። ነገር ግን ትንሽ የመጣደፍ ሁኔታ ተመልክተናል። ተስፋ የምናደርገው ይሄ ነገር ይስተካከላል ብለን ነው።
ድርድሩን ትቀጥላለች ኢትዮጵያ ወይስ ድርድሩን የማቋረጥ ሀሳብ አለ? በተለይ የሰሞኑ ሁኔታዎች የተመለከቱ አንዳንድ ሰዎች ኢትዮጵያ የመጨረሻውንም ድርድር ላይ ስላልተገኘች ጭምር በዋሽንግተን ሊካሄድ በነበረው በፌብራሪ 27 ወይም የካቲት 27 በፈረንጆቹ ታቋርጥ ትችል ይሆን የሚሉ አስተያየቶች ይሰጣሉ። ኢትዮጵያ በድርድሩ ትቀጥላለች ወይስ ድርድሩን ታቋራለች? ምንድን ነው በዚህ ሰዓት ያላቸው አቋም?
አሁን የጠየቅናቸውን ጥያቄዎች እነዛ እንዲስተካከሉ ነው እንጂ በድርድሩ ተጠቃሚ እንሆናለን። ስምምነት ላይ ብንደርስ ተጠቃሚ ነ ስለዚህ በድርድሩ መቀጠልና ስምምነቱን መቋጨት ነው ፍላጎታችን። ነገር ግን ከመርህ ወጣ ያሉ ነገሮችና በኢትዮጵያ በኩል ተቀባይነት የሌላቸው ጉዳዮች በተለይም ደግሞ የኢትዮጵያን ዘለቄታ ጥቅም የሚጻረሩ ነገሮች ላይ አጥርተን ትክክል ያሉ ተስተካክለው ካልሆነ በስተቀር ዝም ብለን ስምምነት ላይ አንደርስም። ያንን ስምምነት ለመድረስ ነው ጊዜም ለማብላላትም እድል ይሰጣል፣ ለመከራከር፣ ለመነጋገር፣ ተነጋግሮ ደግሞ የጋራ መግባባት ለመፍጠር። ከአባይ ጋር የተያዘ ከናይል ጋር የተያያዙ ብዙ ጉዳዮች አሉ የቆዩ። ይሄ ወደኋላ ቁርሾ በማይቀሰቅስ መንገድ በተሟላ መንገድ ተረጋግተን እንየው የሚል ነው። ይህን መንገድ ተከትለን ድርድሩ መቀጠል ነው ፍላጎታችን።
በዚህ ሰዓት የማቋረጥ እቅድ የላችሁ?
ማቋረጥ ፍላጎት የለን።
ኢትዮጵያ በዚህ ሰዓት እየተደራደረች ያለች ወይም ሶስቱ ሀገራት እየተደራደሩ ያሉት በትክክል የህዳሴ ግድብን ብቻ በተመለከተ ነው ወይስ አጠቃላይ የውሃ ድርሻን የሚጨምራል ድርድሩ? እንደዚህ አይነት ነገሮችም ስለሚነሱ ነው ድርድሩ ማተኮር የነበረበት በህዳሴው ግድብ ላይ ብቻ መሆን ሲገባው ግብጾች የውሃ ድርሻንም አጠቃላይ ነገሮችንም እንዲያካትት ይፈልጋሉ የሚል ነገር ስላለ ነው።
አንዱ ጥንቃቄ ያስፈልገዋል የምንለው ምንድን ነው? ይሄ ድርድር እንዲካሄድ የተፈለገው ስምምነትም ማለት የድርድሩ ማዕቀፍ እንዲሆን የጋራ ፍላጎታችንም ወደ አባይ ወደ ህዳሴ ግድብ የሚገባው የውሃ መጠን እና የሚለቀቀው የውሃ መጠን ድርቅ በሚያጋጥሙ ጊዜ እንዴት ያን ድርቅ የሚያደርሰውን ተጽዕኖ በጋራ መቋቋም ይቻላል የሚሉትን ይህን የተመለከተ ከግድቡ ጋር በተያያዙ ካልሆነ በስተቀር ከግድቡ በላይ ያለ ስለ ጠቅላላ ስለ አባይ ተፋሰስ የምንነጋገርበት ሁኔታ የለም። ይሄ ተደራዳሪ ቡድንም ይሄ አይነት ስልጣንም የለውም። ምክንያቱም ሌላ በኢትዮጵያ ህግ ተፋሰሶችን በተመለከተ በተፋሰሰን ከሌሎች ሀገሮች ጋር በተያያዘ የተፈረመ ስምምነት አለ ሲኤፍኤ የሚባል። አሁን ይሄኛው ድርድር ከግድቡ ጋር የተያያዘ ብቻ ነው የሚሆነው። ከዛ ውጭ ያለ ተጽዕኖ የሚያሳርፍ አንዱ ጥንቃቄ እናደርግበት እየተባለ ያለው እዚሁ ጋር የተያያዘ ነው። ምናልባት ከግድቡ አልፎ ከላይኛው ተፋሰስ አካባቢ ወደ ላይ በሚሰሩ የልማት ስራዎች፣ ተጨማሪ ግድቦች በመሳሰሉ ላይ ተጽዕኖ እንዳያሳርፍ በሚያደርግ ሁኔታ፣ እንዲሁም ደግሞ ግድቡ ብቻም ላይ ስንል ምንድን ነው ግድቡ ደግሞ ኃይል ማመንጨት አላማ ተደርጎ እየተገነባ ያለ ነው። ኢትዮጵያ ከዛ ልታገኝ የምትችለውን የኃይል መጠን በማይቀንስ ሁኔታ ነው ድርድሩ መካሄድ ያለበት ነው።
የግብጾቹን ጉዳይ ስላላነሳው በዚሁ ጨርሳለሁ። አቶ ገዱ፣ ግብጾቹ የተለያዩ አማራጮችን መጠቀም መብታችን ነው፣ ይሄንን በተመለከተ አሁን የግድቡን አሞላል ሊሆን ይችላል፣ አሁን ድርድሩን በተለይ ኢትዮጵያ የመጨረሻውን ድርድር አለመሳተፏን በተመለከተ መነሻ አድርገው አንዳንድ የግብጽ ባለስልጣናት እንግዲህ ይፋ የሆነ የመንግስታቸው አቋም ይሁን አይሁን ባይታወቅም የሚሰጡ ማስጠንቀቂያ፣ ዛቻ፣ በተለያየ መንገድ ሊገለጹ የሚችሉ ሁኔታዎች አሉ። ከግብጽ ወገን ምንድን ነው በእርስና በእናንተ በኩል ያለው ምላሽ ከዚህ አንጻር እርስዎ እንደ ኢትዮጵያ የውጭ ጉዳይ ሚኒስትር?
እኛ በዋናው በድርድር ጉዳዩ ላይ ያተኮረ ንግግርና አካሄድ ከዚያ ያለፈው ትርፍ የሆነው ቃል ግንኙነትን ከማሻከር በዘለለ ሌላ የሚያመጣው ጥቅም የለውም። ኢትዮጵያ ደግሞ በእንዲህ አይነት ዛቻና ማስፈራራት ወደኋላ የምታፈገፍግ ሀገር አይደለችም። ዋናው ጉዳይ ብሔራዊ ጥቅሞቻችንን አቻችለን አጣጥመን ከአባይ ውሃ ሁላችንም ተጠቃሚ የምንሆንበትን ሁኔታ የመፍጠር የመተባበር አቅጣጫን ይዘን ጊዜያችንን ለትብብር የሚሆነውን ነገር ብናውለው የተሻለ ነው የሚል እምነት ነው ያለን በእኛ በኩል።
በቅርቡ በኢትዮጵያ ጉብኝት ያደረጉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ በህዳሴው ግድብ ድርድር ዙሪያ አስተያየት ሰጥተው ነበር። እሳቸው እንዳሉት የሀገራቸው ፍላጎት የመፍትሄ ሀሳብ መጫን ሳይሆን ከስምምነት ላይ እንዲደረስ ማገዝ ነው።
Our mission set is not to impose a solution on this, but rather to get the three countries to come together around a solution that each of them acknowledges works for the concerns of all three nations.
የኛ ዓላማ በዚህ ጉዳይ ላይ የመፍትሄ ሀሳብ መጫን ሳይሆን ሶስቱ ሀገሮች ወደ አንድነት እንዲመጡና ለሶስቱም ሀገሮች እንደሚሰራ እያንዳንዳቸው ባመኑበት መፍትሄ ላይ እንዲነጋገሩ ማገዝ ነው።
ዛሬ በጠቅላይ ሚኒስትር ጽፈት ቤት በተካሄደው ጋዜጣዊ መግለጫ በተያያዥ ጉዳዮች ላይ ለተነሱ ልዩ ልዩ ጥያቄዎች ምላሽ ተሰጥቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ኮሮና ቫይረስ ከተከሰተባቸውና ከተዛመተባቸው ሀገሮች ወደ ኢትዮጵያ የገቡ ከ900 በላይ ሰዎች የጤና ክትትል እየተደረገላቸው መሆኑን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት አስታውቋል። ሙክታር ጀማል ዝርዝር አለው።
ኮሮና ቫይረስ እና በእርሱም ምክንያት የሚከሰተው ኮቪድ-19 እንዳለባቸው ከተገለጸባቸው ሀገሮች ወደ ኢትዮጵያ የሚገቡ መንገደኞች የጤና መረጃ ቅጽ እንደሚሞሉና ለ14 ቀናት ተነጥለው ቆይተው የጤና ክትትል እንደሚደረግላቸው 751 እንዲወጡ መደረጉንና 932 ሰዎች ደግሞ የጤና ክትትል ላይ እንደሚገኙ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ በሰጠው መግለጫ አስታውቋል። 7 አዳዲስ ጥቆማዎች ለኢንስቲትዩቱ የድንገተኛ ሕብረተሰብ ጤና አደጋዎች ምላሽ ማስተባበሪያ ማዕከል መድረሳቸውን ዋና ዳይሬክተሩ ዶክተር ኤባ አባተ ገልጸዋል። በሁሉም ጥቆማዎች ላይ ከተከናወነ የማጣራት ስራ በኋላ በሶስት ሰዎች ላይ የበሽታው ተመሳሳይ ምልክት ታይቶ እንደነበረ ለይቶ በማቆያ ስፍራ ሆነው ክትትልና የላብራቶሪ ምርመራ ከተደረገላቸው በኋላ ነፃ መሆናቸው በመረጋገጡ ወደ ህብረተሰቡ እንዲቀላቀሉ መደረጉንም የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ገልጸዋል።
የዓለም ተለዋዋጭ ሂደትን ታሳቢ በማድረግ በፊት ቻይና ላይ ፎከስ አድርጎ የነበረው የዚህ የኬላ ላይ ስክሪን የማድረጉ እንዲሁም ደግሞ ለ14 ቀን ክትትል የማድረጉ ሂደት አሁን አድማሱን አስፍቶ 4 ሀገራትን እዚህ ውስጥ ጨምረናል። ማንኛውም መንገደኛ ከሳውስ ኮሪያ የሚመጣ፣ ከጣሊያን የሚመጣ፣ ከጃፓን እንዲሁም ከኢራን የሚመጣ መንገደኛ አስፈላጊውን ፎርማሊቲ ካሟላ በኋላ ነው ወደ ኢትዮጵያ ሊገባ የሚችለው። ከገቡም በኋላ የጤና ሂደታቸው ለሁለት ተከታታይ ሳምንታት ለቻይና መንገደኞች እናደርግ የነበረው ሂደት ውስጥ እንዲገቡ ተደርጓል። ይሄ ስራ እንግዲህ ከአምስት ቀን በፊት የተጀመረ ነው ያለው። ስለዚህ ከነዚህ ሀገራት የሚመጡትን ቻይናንም ስንጨምር እንግዲህ ከአምስት ሀገራት የሚመጡ መንገደኞችን በዚህ ክትትል ውስጥ የምናሳልፍ ነው የሚሆነው።
ከጥር 15 ወዲህ ባሉ 40 ቀናት ውስጥ 90 ጥቆማዎች ለድንገተኛ ህብረተሰብ ጤና አደጋ ምላሽ ማስተባበሪያ ማዕከል መድረሳቸውን የገለጹት ዶክተር ኤባ ሁሉም ጥቆማዎች እንዲጣሩ ተደርጎ በ24ቱ ላይ በሽታው ከሚያሳያቸው ጋር ተመሳሳይ ምልክቶች በመታየታቸውና ቫይረሱ ከተዛመተባቸው ሀገሮች ጋር የጉዞ ታሪክ የነበራቸው በመሆኑ በተለያዩ ጊዜዎች ለይቶ ማቆያ ማዕከል መቆየታቸውንና ምርመራዎቹ ከቫይረሱ ነጻ መሆናቸውን ማረጋገጣቸውን አስታውቀዋል። የግንዛቤ ማስጨበጫ ስልጠናዎችና የማብቃት ስራዎች ለኢትዮጵያ አየር መንገድ የበረራ ሰራተኞች እንዲሁም ከሁሉም ክልሎች ለተውጣጡ የላብራቶሪና የጤና ባለሙያዎች በፌዴራልና በክልል በተጠናከረ ሁኔታ እየተሰጠ መሆኑንም ዳይሬክተሩ ተናግረዋል። በሄብስኬላዎችና በአውሮፕላን ጣቢያዎች ላይ የሚደረጉት የመለየትና የምርመራ ስራዎች መጠናከራቸውን ከዓለም ጤና ድርጅት የተለገሱ የቫይረሱን መዛመት ለመከላከል የሚያገለግሉ ግብአቶችና ለመለየት ስራ የሚውሉ የሰው ሙቀት መለኪያ መሳሪያዎች ለክልሎች፣ ለሆስፒታሎችና ለመለያ ቦታዎች እየተሰራጩ መሆናቸውንም ዶክተር ኤባ አባተ ገልጸዋል።
እንግዲህ በሽታው ኢትዮጵያ ውስጥ እስካሁን አልገባም። ነገር ግን አልገባም ማለት ነገሮች ይለዋወጣሉ። አሁን 67 ሀገራት በዚህ በሽታ ተጠቅተዋል። ወደ አፍሪካም ከመጣን 3 ሀገር በዚህ ተጠቅተዋል። ከ6 በላይ ኬዞች አፍሪካ ውስጥ ተከስተዋል። ስለዚህ ኢትዮጵያ ውስጥ ሊገባ የሚችልበት መንገድ የለም ልንል አንችልም። ይሄ ነገር ግን ቢገባ ማህበረሰቡ ምንድን ነው ማድረግ ያለበት? ይህንን ጥንቃቄ ቀድሞ ማወቅ ነው። ስለዚህ ዓለምም እየተከተለበት ያለው መንገድ በተለይ ደግሞ በሽታውን ከማስፋፋት አንጻር ትልቅ ተጽዕኖ እየፈጠረው ያለው ምንድን ነው? የማህበረሰብ ስጋት፣ አላስፈላጊ ስጋትና ይሄን ደግሞ ለመቅረፍ ስለ በሽታው ምንነት ቅድመ ጥንቃቄ ቀድሞ ማወቅ የሚቻልበት መንገድ ካለ በቀላሉ ይሄን ለመከላከል ማህበረሰቡ ራሱን ስለሚያዘጋጅ ዋናው ስጋትና መረበሽ ሳይሆን ለዛ የሚያስፈልገውን ቅድመ ጥንቃቄ ማድረግ ነው።
የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከአዲስ አበባ ጤና ቢሮ ጋር በመተባበር አዲስ አበባ ውስጥ ለሚገኙ 655 የጤና ባለሙያዎች በአምስት ዙር ኮሮና ቫይረስንና ኮቪድ-19ን መከላከል ስለሚቻልበት ሁኔታ ስልጠና እየተሰጠ መሆኑም ታውቋል። ህብረተሰቡ የእጆቹን ንጽህና በመጠበቅ በውሃና በሳሙና አዘውትሮ በመታጠብ ባልታጠቡ እጆች አይኖቻቸውን፣ አፍንጫና አፍን ባለመነካካት የቫይረሱ መዛመት ወደ ተነገረባቸው ሀገሮች ሄደው የነበሩና የበሽታውን ምልክት የሚታዩባቸው ሰዎች ሲያጋጥሙ ባለመነካካትና ከአንድ እስከ ሁለት ሜትር ርቀት ባለማቅረብ የቫይረሱን መዛመት ሰው እንዲከላከል ዶክተር ኤባ መክረዋል። ሚኒስቴሮች አባል የሆኑበት ብሔራዊ ግብረ ኃይል ኮሮና ቫይረስ ለመከላከል ክትትል እንደሚያደርግ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ አስታውቀዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር ለዘገባው። ወደ ተከታዩ ዘገባ እንሸጋገር። አማራ ክልል ውስጥ ዳኞች ላይ የሚፈጸም ጥቃት እንዳሳሰበው የክልሉ ጠቅላይ ፍርድ ቤት አስታውቋል። ከሰሞኑ ምዕራብ ጎጃም ዞን ውስጥ 3 ዳኞች ማንነታቸው ባልታወቁ ሰዎች ጥቃት እንደተፈጸመባቸው ተገልጿል። መንግሥት ለዳኞች ደህንነት ጥበቃ እንዲያደርግ እየተጠየቀ ነው። አስቴር ምስጋናው ተጨማሪ አላት።
በአማራ ክልል አንዳንድ አካባቢዎች ፍትህ ተዛብቶብናል በሚሉ አካላት በዳኞች ላይ ጥቃት እየተፈጸመ እንደሚገኝ ነው የክልሉ ጠቅላይ ፍርድ ቤት ያመለከተው። ፍርድ ቤቱ ድርጊቱን የዳኝነትን ነጻነት ይጋፋል፣ የፍትህ ስርዓቱንም ያጓትታል በማለትም አውግዟል። ከሰሞኑ በምዕራብ ጎጃም ዞን ዱርቤቴ ከተማ በ3 ዳኞች ላይ የደረሰው ድብደባም መንስኤው ፍትህ ተዛብቶብናል በሚሉ ህገወጦች እንደሆነ ነው የፍርድ ቤቱ የህዝብ ግንኙነት ዳይሬክተር አቶ ታዘባቸው ጣሴ የተናገሩት።
የካቲት 18 2012 ዓ.ም ደቡብ አቸፈር ወረዳ ዱርቤቴ ከተማ ላይ ከቀኑ ሩብ ጉዳይ ለ12 አካባቢ በ3 ዳኞቻችን ላይ ማለትም አቶ ኤፍሬም ኪዳኔ፣ አቶ ቻላቸው ታፈረና አቶ ወርቅነህ ቸኮል የተባሉ ዳኞቻችን ላይ ለጊዜው ማንነታቸው ያልታወቁ ሰዎች ጥቃት አድርሰውባቸው ተሰውረዋል። ህገ ወጦች ለእኔ ካልወሰንክልኝ በሚል ያሉበት አካባቢ ተከትለው ሄደው እርምጃ መውሰድ እየተደጋገመ የመጣም ስለሆነ ይሄ በጣም ስላሳዘነን ትኩረት እንዲሰጠውም ስለምንፈልግ ነው። እነዚህን ጥፋተኞች ለመያዝ አንድ ትልቅ የምርመራ ቡድን ተዋቅሮ ከፍተኛ ስራ እየሰራ ነው ያለው። የምርመራ ቡድኑ ምን ስራዎች ሰራ የሚለውን ነገር በቀጣይ የምናየው ሆኖ፣ ለጊዜው ግን የምርመራ ቡድን ተዋቅሮ ትልቅ ስራ እየሰራ መሆኑን ህዝቡ እንዲገነዘብ እንፈልጋለን።
ጥቃቱ ከደረሰባቸው ዳኞች መካከል አንዱ አቶ ኤፍሬም ኪዳኒ በበኩላቸው ጥቃቱን የፈጸሙትን ሰዎች አናውቃቸውም፣ አላማቸውም ምን እንደሆነ ያልታወቀ ነው ብለዋል።
ሶስታችንም አንድ ላይ ነበር። ሶስት የሚባለው ከነገር ሁለት ነበሩ። ጉዳት የደረሰብን በግላ የማጅራታችን አካባቢ ነው። ከኋላ አላማቸው ምን እንደሆነ ማናቅም። እኛ የተሰጠን የስራ ኃላፊነት ጨርሰን ከወጥን በየለት እንደምናደርገው ነው።
የፍርድ ቤቱ የህዝብ ግንኙነት ኃላፊ አቶ ታዘባቸው በበኩላቸው ይህ አይነት ጥቃት በተለያዩ አካባቢዎች በዳኞች ላይ እየተፈጸመና ቁጥሩም ከጊዜ ወደ ጊዜ እየበዛ በመምጣቱ መንግስት ለዳኞች የደህንነት ጥበቃ ሊያደርግ ይገባል ሲሉ አሳስበዋል።
እንዲህ አይነት በዳኞቻችን ላይ ጥቃት ሲፈጸም ዛሬ መጀመሪያው አይደለም። በተደጋጋሚ በተለያዩ አካባቢዎች ላይ ጥቃት ይፈጸማል። ይሄ ጥቃት ዳኞቻችንን ተስፋ እስከማስቆረጥ እየደረሰ በፍርድ ቤቶቻችን ውስጥ ያሉ ዳኞች ሁሉም እንከን አልባ ናቸው ልንል አንችልም። ነገር ግን ራሱን የቻለ ስርዓት አለው። አንደኛው ተበድለናል፣ ፍርዱ ትክክል አይደለም የሚሉ ካሉ ይግባኝ የመጠየቅ በይግባኝ የማስተካከል እድል አላቸው፣ ሁለት ሶስቴ። በሁለተኛ ደረጃ የስነ ምግባር ችግር ዳኞቻችን ላይ ከታየ ደግሞ እርምጃ ይወሰዳል። ይኖራሉ፣ አልፎ አልፎ እንዲህ አይነት የስነ ምግባር ችግር ያለባቸው ዳኞቻችን ይኖራሉ፣ ኑረውም እርምጃ ተወስዶባቸዋል። የተባረሩ አሉ፣ በህግ ተጠይቀው እስር ቤት የገቡ አሉ። ከዚህ ባሻገር በየጊዜው እየተቀጡ እንዲማሩ እየተደረጉ ያሉ አሉ። እንደ ኬዛቸው እርምጃ እየተወሰደባቸው ያለ የፍርድ ቤቶች አሰራር ግልጽ ስለሆነ በጉልበት መጠቀም አዋጭም አይደለም፣ ትክክልም አይደለም፣ የፍትህ ስርዓቱን መጋፋት ይሆናል ነው። እዚህ አንጻር የህግ የበላይነት ጥያቄ ውስጥ እየወደቀ ስለሆነ ለህግ የበላይነት መረጋገጥ ለዳኞቻችን ጥበቃ ለማድረግ ሁሉም የራሱን አስተዋጽኦ ማበርከት አለበት የሚል ነገር አለኝ።
በጉዳዩ ዙሪያ በባህር ዳር ከተማ ያነጋገርናቸው አስተያየት ሰጪዎች ደግሞ መንግስት በዳኞች ላይ እየተፈጸመ ያለውን ጥቃት ካልተከላከለና የህግ የበላይነትን ካላስከበረ በመጪው ሀገራዊ ምርጫ ላይ ከፍተኛ ችግር ሊፈጠር ይችላል ብለዋል።
ስሜ ጌዛቸው ወንድም ይባላል። የህግ ባለሙያ ነኝ። በህግ የሚሰራን ዳኛ ከችሎት ውጭ ጠብቆ ጥቃት ማድረስ ለሌላውም ዳኛ ትልቅ የማስጠንቀቂያ ደወል ነው። ሁሉም የዳኝነት አካል፣ ሁሉም የፍትህ አካል በዚህ ላይ ርብርብ አድርጎ አንድ ትልል ሊወሰድ ይገባዋል። ምክንያቱም ከወዲሁ መቆምና መቋጨት ስላለበት ይሄ የፍትህ ስርዓቱን ለማጥቃት የተሰነዘረ ነው። ለግለሰቦች አይደለም፣ እነዛ ሰዎች አይደሉም። እዚህ ላይ አሁን ዳኛው ፐርሰናሊ ሳይሆን የክልሉ የፍትህ አካል እንደተጠቃ ነው መቆጠር ያለበት። እውነታውን ፍርድ ቤቱ ቢያስቀምጥም ይህን አልተቀበልንም የሚል መንጋ አካል ሊመጣውሉ ይችላል ማለት ትክክለኛ ፍትህን እቀበላለሁ የሚል ማህበረሰብ አካል ካልተገኘ በጣም አስቸጋሪ ነገር ነው እና ይሄ ውጤቱ በጣም ብዙ መዘዝ የሚያመጣ ነገር ስለሆነ መንግስት መቆጣጠር እንደሚችል መምራት እንደሚችል ማሳየት ያለበት ጊዜ ነው ብዬ።
ድብደባ ከደረሰባቸው ዳኞች መካከል ሁለቱ ታክመው ወደ ቤታቸው የተመለሱ ሲሆን አንደኛው ግን ጉዳታቸው ከበድ ያሉ በመሆኑ በሆስፒታል ሕክምና እየተደረገላቸው መሆኑን ነው የህዝብ ግንኙነት ዳይሬክተሩ የገለጹት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ወደ ተከታዩ ዘገባ እንሸጋገር። ኤርትራ በመሠረታዊ መብቶችና በእምነት ነጻነት ላይ የከበዱ እርምጃዎችን ትወስዳለች ሲሉ አንዲት የተባበሩት መንግሥታት ድርጅት መርማሪ ከሰዋል። መርማሪዋ በዚሁ ሪፖርታቸው ሀገሪቱ ገደብ የሌለው ወታደራዊ አገልግሎት ታካሂዳለችም ብለዋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ አዳነች ፍስሐ ታቀርበዋለች።
በሰብአዊ መብት ረገጣ ስትከሰስ የቆየችው ኤርትራ ከሁለት ዓመታት በፊት ከኢትዮጵያ ጋር የሰላም ስምምነት ከፈረመች ወዲህ የለውጥ እርምጃ ትወስዳለች የሚል ተስፋ ተደርጎ ነበር። ነገር ግን ሰፊ ይዘት ያለው የሰብአዊ መብት ረገጣ እየተካሄደ መሆኑን አዲስ የወጣው ዘገባ ጠቁመዋል። የሰብአዊ መብት ረገጣው ተግባር በገፍ ማሰርን፣ በግዴታ ማሰወርን፣ ጾታዊ ጥቃትንና ሰቆቋ መፈጸምን እንደሚያካትት ዘገባው አክሎ ገልጿል። በኤርትራ ያለው የሰብአዊ መብት ሁኔታን እንዲከታተሉ በተባበሩት መንግስታት ድርጅት የተመደቡት ዳንኤላ ክራቨትስ መንግስት በሃይማኖታዊ እምነት ነጻነት ላይ ይፈጽማል ያሉትን ጭቆና አውግዘዋል። ካለመንግስት ፈቃድ እምነታቸውን በተግባር ላይ የሚያውሉ ክርስቲያኖች ይታሰራሉ። በመንግስት ዕውቅና ያላገኙ የክርስትና እምነት የሚከተሉ ሰዎችም እንደዚሁ። ሙስሊሞችም ኢላማ ተደርገው ይታሰራሉ ብለዋል ክራቨትስ። ኤርትራ ግዴታ በሆነው ብሔራዊ ወታደራዊ አገልግሎት ላይ ለውጥ ለማድረግ የማትችልበት ምክንያት እንደማይታያቸው አስገንዝበዋል። በሀገሪቱ ያለው የኢኮኖሚ ሁኔታ የሥራ ዕድል ለመፍጠርም ሆነ በወታደራዊ አገልግሎት ለተሰማሩት ክፍያ ለመጨመር አያስችልም የሚለው ምክንያት አሳማኝ አለመሆኑን ልዩ የተባበሩት መንግስታት ድርጅት ካውንስሏ አስገንዝበዋል።
የኤርትራ ባለሥልጣኖች በኢኮኖሚ ለውጦች ላይ የማይወሰኑ ሊወስዷቸው የሚችሉ እርምጃዎች አሉ። ወጣቶችን እያፈሱ በግዴታ በወታደራዊ አገልግሎት እንዲሰማሩ ማድረጉን ማቆም ይችላሉ። የሁለተኛ ደረጃ ትምህርትን ከወታደራዊ አገልግሎት መለየት ይችላሉ። በብሔራዊ ወታደራዊ አገልግሎት በተሰማሩ ላይ በተለይም በሴቶች ላይ የሚፈጸሙትን በደሎች ለመቆጣጠር የሚችሉበት መንገድ መሻት ይችላሉ።
ክራቨትስ አያይዘውም ሁሉም የፖለቲካና የህሊና እስረኞች እንዲፈቱ ጥሪ አቅርበዋል። መንግስትን የሚቃወሙ ሰዎች በዘፈቀደ ይታሰራሉ። ብዙውን ጊዜ ካለምንም የፍርድ ሂደት ለአስርተ ዓመታት ያህል በእስር ይማቅቃሉ ብለዋል ክራቨትስ። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ተስፋ ሚካኤል ገራህቱ የተባበሩት መንግስታት ድርጅት ዘገባን የፖለቲካ ዓላማ ያለውና ቀና አመለካከት የሌለው ነው ብለውታል። ሀገራቸውን በአሉታዊ ገጽታ ያስቀምጣል፣ ስላገኘችው ስኬት ግን አያንጸባርቅም ሲሉም ተችተዋል። ኤርትራ ከሁለት አስርተ ዓመታት ግጭት በኋላ አሁን በሰላማዊ ሁኔታ ላይ ትገኛለች ብለዋል። ኤርትራ በዛን ጊዜ የተከሰቱትን በርካታ የማህበራዊና የኢኮኖሚ ችግሮችን የመፍታት ሂደት ላይ ነው ያለችው። ነገር ግን ጊዜ መውሰድ አይቀርም ሲሉ የኤርትራው አምባሳደር ተናግረዋል።
አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። በ22 በ25ና በ31 ሜትር ባንድ አጭር ሞገድ ላይ ነው የምንገኘው። የናይል ሳትና የፌስቡክ ላይቭ ቀጥታ ስርጭታችን ላይ ችግር እንዳለ አድማጮች እያሳወቃችሁን ናችሁ፣ ይቅርታ እንጠይቃለን። እየደረሰ ላለው ችግር ለማስተካከል ጥረት እያደረጉ ናቸው ቴክኒሽያኖቻችን፣ በቅርቡ ይስተካከላል። እስከዚያው ድረስ ግን በአጭር ሞገድ ስርጭታችን አለን። በአሃዱ ራዲዮ 94.3 ላይ በቀጥታ ልታዳምጡን ትችላላችሁ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ብትገቡ እንዲሁ ዝግጅታችንን በቀጥታ ማግኘት ትችላላችሁ። ስርጭቶቻችንን በተጨማሪም ከኦዲዮ ናው ማግኘት ትችላላችሁ በቀጥታ በእጅ ስልካችሁም ቪኦኤ ዶት ኤችኦአርኤን ዶት ኤምኦቢአይ ላይም እንዲሁ በቀጥታ ማግኘት ይቻላል። ቪኦኤ ሆርን ኦፍ አፍሪካ ብላችሁ አፓችንን ብትጭኑ እንደዚሁ ዝግጅታችንን በጥራትና በቀጥታ ማዳመጥ ትችላላችሁ። አስተያየቶቻችሁንም ማንሸራሸር ይቻላል። ከዚህ መደበኛ ስርጭታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡም እንጋብዛለን። ከምሽቱ 3 ሰዓት ከ38 ደቂቃ ሆኗል አሁን አዲስ አበባ ላይ። ይቀጥላል ዝግጅታችን። የፕሮግራም ማሳሰቢያ አለን። ለጥያቄዎ መልስ ኮሮና ቫይረስ መከላከያ ክትባት የለውም። ለኮቪድ-19 ሕክምና ሊውል የሚችል መድኃኒትም የለም። መከላከሉ ግን ቀላል እንደሆነ የጤና ባለሙያዎች ይናገራሉ። ስለ ቫይረሱም ይሁን ስለ ወረርሽኙ ጥያቄ አለዎት? ይላኩልን። የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ዳይሬክተር ዶክተር ኤባ አባተ ከአዲስ አበባ፣ ከዋሽንግተን ዲሲ ዩናይትድ ስቴትስ በሜሪላንዷ ሲልቨር ስፕሪንግ ከተማ የግል ክሊኒክ የሚመሩት የካፕ ኤ በድህነትና በኤችአይቪ ኤድስ ላይ የሚሠራ ግብረሰናይ ድርጅት ነው። የካፕ ኤ መሥራችና ሥራ አስኪያጅ ዶክተር ጌታቸው ዋቅቶላ መልስ ይሰጣሉ። ለጥያቄው መልስ የሚቀረጸው ከነገ በስቲያ ሐሙስ የካቲት 25 አዲስ አበባ ላይ ከምሽቱ 3 ሰዓት ተኩል በዋሽንግተን ዲሲ ሰዓት አቆጣጠር በዚህ ሰዓት አካባቢ ከሰዓት በኋላ አንድ ሰዓት ተኩል ወይም 1:30 ፒኤም ላይ ነው። በለንደን ዓለም አቀፍ የጊዜ አቆጣጠር 18:30 ሰዓት ላይ ነው። 1830 ሰዓት ላይ ነው። ዶክተር አሸናፊ ዋቅቶላ ናቸው። ይቅርታ ዶክተር ጌታቸው ነው ያልኩት ናቸው ከዋሽንግተን ለጥያቄዎቻችሁ መልስ የሚሰጡት። የስልክ ቁጥራችንን ላስታውሳችሁ 202-205-9942 የውስጥ መስመር 14 ነው። በማኅበራዊ መገናኛዎቻችን በፌስቡክም ጥያቄዎቻችሁን ማስፈር ትችላላችሁ። በትዊተርም እንደዚሁ ልታካፍሉን ትችላላችሁ። ጥያቄዎቻችሁን በቀጥታ ማቅረብም ከፈለጋችሁ በኢሜይል ወይም በስልክ ብትልኩልን አድራሻችሁን ፕሮግራሙ ሲቀረጽ ደውለን እናገናኛችኋለን። የኢሜይል አድራሻችን horn@voanews.com ነው። ለጥያቄዎ መልስ የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ኦድሬስ ሬጅስ በስቱዲዮ መሳሪያዎች ላይ ይገኛል። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጅት ታየ፣ ዋና አዘጋጅ ትዝታ በላቸው፣ እኔም ማስተናጋጃችሁ ሰሎሞን አባተ አብረናችሁ ነው ያለነው። በዚህ ምሽት ሱፐር ቱስዴይ በዩናይትድ ስቴትስ ፕሬዚደንታዊ ፉክክር የዴሞክራቲክ ፓርቲው እጩ ሆነው ለመቅረብ በቅድመ ምርጫው ሲፎካከሩ የነበሩት የሚኔሶታዋ ሴናተር ኤሚ ክሎቦቻር ትናንት ሰኞ የፕሬዚደንታዊ ዘመቻቸው ማብቂያ ሆኗል። ድጋፋቸውን ለቀድሞው ምክትል ፕሬዚደንት ለጆ ባይደን እንደሚሰጡ ይጠበቃል። በተመሳሳይ የምረጡኝ ዘመቻቸውን ከትናንት በስቲያ እሁድ ያበቁት የቀድሞው የሳውት ቤንድ ኢንዲያና ከንቲባ ፒት ቡቴጅጅም ድጋፋቸውን ለጆ ባይደን ሰጥተዋል። እጅግ የበረታ ፉክክር በታየበት ፕሬዚደንታዊ ቅድመ ምርጫ የታየው ይህ የአሰላለፍ ለውጥ ዜና የተሰማው የዴሞክራቲክ ፓርቲው እጩ የሚለይበት ምርጫ ሂደት ግዙፍ ምዕራፍ በሚገለጥበት 14 ስቴቶች ወይም ግዛቶች በአንዲት ዕለት። ለዚህ ነው ሱፐር ቱስዴይ የሚባለው ዛሬ ምርጫቸውን በሚያካሂዱበት በዛሬው ታላቁ ማክሰኞ ዋዜማ ነው። ሪፖርተራችን ጂም ማሎን ከዋሽንግተን ያጠናቀረው የወፍ በረር ብሎታል አሉላ ቅኝቱን ይዞ ይቀርባል።
የቨርመንት ክፍለ ግዛቱ ሴናተር በርኒ ሳንደርስ ታላቁ ማክሰኞ የሚል ቁልምጫ በተሰጠው በዚህ በዛሬው ግዙፍ ምርጫ በበርካታ ግዛቾች መራጮች ዘንድ ከፍተኛ ድጋፍ እንዳላቸው ይታመናል። ይሁንና ባለፈው ቅዳሜ የሳውዝ ካሮላይናው ምርጫ አሸናፊ የሆኑት የቀድሞው ፕሬዚዳንት ጆ ባይደን በዚያ ያገኙት ድል በእነኚህ ግዛቶች ለሚካሄዱት ምርጫዎችም እንደሚረዳቸው ተስፋ አድርገዋል።
ዴሞክራትስ ኖሚኔት me, I believe we can beat Donald Trump.
ዴሞክራቶች እጩአቸው አድርገው ከመረጡኝ ዶናልድ ትራምፕን እናሸንፋለን። ናንሲ ፔሎሲን በተወካዮች ምክር ቤት አፈ ጉባኤያችን ሆነው እንዲቆዩ ማድረግ እንችላለን። በተጨማሪም የዩናይትድ ስቴትስ የተወካዮች ምክር ቤትንም መልሰን እንቆጣጠራለን።
የባይደን በሳውዝ ካሮላይና ግዛቱ ምርጫ አሸናፊ ሆኖ መውጣት የፓርቲያቸው እጩ ሆኖ ለመቅረብ በአሁኑ ሰዓት በያዙት ፉክክር ቀዳሚውን ስፍራ ከያዙት ከቨርመንት ክፍለ ግዛቱ ሴናተር በርኒ ሳንደርስ ሁነኛ ተፎካካሪ በመሆን አማራጭ ሆኖ መቅረብ አግዟቸዋል። የቀድሞ ምክትል ፕሬዚዳንት ጆ ባይደን ራሳቸውን ዲሞክራት ሶሻሊስት ብለው የሰየሙት ሳንደርስ ታዲያ በዛሬው ዕለት ምርጫ ከሚያካሄዱ ግዛቶች በተለይ በግዙፎቹ በሁለቱ በካሊፎርኒያና በቴክሳስ ግዛቶች አሸናፊ ሆኖ ለመምጣት ተስፋ አድርገዋል።
We are a multi-generational, multi-racial grassroots movement.
እኛ ሁሉንም ተጠቃሚ የሚያደርግ የምጣኔ ሀብት እድልና ለሁሉም ዜጎች የሚሰራ መንግሥት ለመፍጠር የተነሳን የተለያዩ የዕድሜ ክልልና የተለያዩ ዝርያ ያላቸው ዜጎች የተካተቱበት ከስር ጀምሮ የሚሰራ በህብረት የሚንቀሳቀስ ቡድን ነው። የምንሰራው ህብረተሰባችን 1% ለሚሆነው ብቻ አይደለም።
የዛሬው የቅድመ ምርጫ ለቀድሞ የኒውዮርክ ከተማ ከንቲባ ማይክል ብሉምበርግም የመጀመሪያው ትልቁ መፈተኛቸው ነው። በምረጡኝ ዘመቻቸው በብዙ መቶ ሚሊዮን ዶላሮች የሚገመቱ ወጪ በቴሌቪዥን ማስታወቂያዎች ያወጡት ቢሊዮነሩ ብሉምበርግ ከድምፅ ሰጪዎች እናም ከውሳኔያቸው ጋር የሚገናኙበት የመጀመሪያ አጋጣሚ። የቀድሞ የኒውዮርክ ከንቲባ ፕሬዚዳንት ትራምፕ የኮሮና ቫይረስን ወረርሽኝ ለመመከት በተያዘው ዘመቻ ያሳዩትን የአመራር ብቃት ክፉኛ ይተቻሉ።
At a time when the president should be putting politics aside and rallying the American people behind him, he continues to divide by playing
ፕሬዚደንቱ የፖለቲካ አላማቸውን ወደ ጎን ትተው የአሜሪካን ህዝብ ከጎናቸው በማሰለፍ ፋንታ የአሜሪካን ህዝብ መከፋፈልና አግላይ የሆነ ፖለቲካቸውን ማራመድ ቀጥለዋል። እንዲህ ባለው ሁኔታ ውስጥ በዚህ አይነት አሰራር መቀጠል አንችልም።
መድረክ ሙሉ ተፎካካሪዎች ባስተናግደው የቅድመ ምርጫ ሂደት ዲሞክራቶች በዛሬው ምርጫ ታዲያ ቁጥራቸው ካነሰ ተፎካካሪዎች ውስጥ ለሚመርጡት እጩ ድምጻቸውን ይሰጣሉ። የቀድሞ የሳውዝ ቤንድ ኢንዲያና ከተማ ከንቲባ ፒት ቡቲጅጅ በቀዳሚው የሳውዝ ካሮላይና ክፍለ ግዛት ምርጫ አነስተኛ የመራጭ ድምፅ ማግኘታቸውን ተከትሎ የምረጡኝ ዘመቻቸውን ማብቃታቸውን ባስታወቁ ማግስት የሚኒሶታ ክፍለ ግዛቷ ሴናተር ኤሚ ክሎባቸር በተመሳሳይ በትላንትናው ዕለት የምረጡኝ ዘመቻቸውን አብቅተዋል፣ ቋጭተዋል።
I will no longer seek to be the 2020 Democratic nominee for president, but I will do everything in my power.
ከንግዲህ የ2020 የዴሞክራቲክ ፓርቲያችን እጩ ሆኜ ለመቅረብ በነበረኝ ፍላጎት አልገፋም። ይሁን እንጂ በመጪው ዓመት ጥር አዲስ ዴሞክራቲክ ፕሬዚደንት እንዲኖረን ባለኝ አቅም ሁሉ መስራቴን እቀጥላለሁ።
ቢሊዮነሩ የአክሲዮን ገበያ ግዙፍ ተዋናይ ቶም ስታየርም መሰንበቻውን የምረጡኝ ዘመቻቸውን አብቅተዋል።
Honestly, I can't see a path where I can win the presidency.
እነቱን ለመናገር በፕሬዝዳንታዊ ምርጫው የማሸነፍ እድል አይታየኝም።
የማሳቹሴትስ ሴናተር ኤሊዛቤት ዋረን በስካሁኑ ምርጫ ውጤቶች ባይቀናቸውም ከምርጫው ግን አልወጡም። በዛሬውም ምርጫ ጥረታቸውን ቀጥለዋል።
And if we want a government that doesn't just work for the rich and the powerful,
ለባለጸጎችና ተሰሚነት ላላቸው ብቻ ሳይሆን ለተቀረነው ዜጎችም ጭምር የሚሰራ መንግስት ከፈለግን መሰረታዊ የመዋቅር ለውጥ ማድረግ ያስፈልገናል።
በዛሬው ግዙፉ የታላቁ ማክሰኞ ሱፐር ቱስዴይ ቅድመ ምርጫ አሰራር መሰረት ቁጥራቸው ከ1300 በላይ ወሳኝ ልዑካን ድምፅ ይገኛሉ። የዲሞክራቲክ ፓርቲው ጉባኤ በሚካሄድበት የፊታችን ሐምሌ ወር ተጠቃሎ ከሚሰጠው 1/3ውን ይዛል። ለዲሞክራት መራጮች ዛሬ በርግጥም ታላቅ ነው።
አመሰግናለሁ አሉላ ለዘገባው። ወደ ተከታዩ ቅንብር እናልፋለን። የጠፉት የደምቢዶሎ ተማሪዎች ጉዳይ ከደምቢዶሎ ዩኒቨርሲቲ የታገቱ ተማሪዎች ልጆቻቸውን ሳያገኙ 90 ቀናት መቆጠሩን የአሜሪካ ድምፅ ያነጋገራቸው 3 ቤተሰቦች ተናግረዋል። ጉዳዩን ለመንግሥት ለማሳወቅ ጠቅላይ ሚኒስትሩ ጽሕፈት ቤት ድረስ ቢሄዱም ልጆቻቸው የሚገኙበትንና ያሉበትን ሁኔታ ማወቅ አለመቻላቸውን ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች።
የኢትዮጵያ መንግስት ስለታገቱት ተማሪዎች መረጃውን በሚገባ አጣርቶ እንደሚነግራቸው በጠቅላይ ሚኒስትር አብይ አህመድ ጭምር ቢነገራቸውም እስካሁን ያገኙት አንድም አዲስ ነገር እንደሌለ የአሜሪካ ድምፅ ያነጋገራቸው 3 የተማሪ ቤተሰቦች ተናገሩ። ከአንድ ወር በፊት በጠቅላይ ሚኒስትሩ ጽሕፈት ቤት የ8 ልጆች ቤተሰብ ሆነው እንዳነጋገሯቸው የተናገሩት በደምቢዶሎ ዩኒቨርሲቲ የባዮቴክኖሎጂ 3ኛ ዓመት ተማሪ የሆነችው የግርማነሽ አዱኛ አባት መሪጌታ የኔነህ አዱኛ ሰሜን ጎንደር ዞን ጫሂት በተባለች አካባቢ እንደሚገኙ ገልጸው ልጃችን መጥፋቷን ካወቅን 90 ቀናት ተቆጠሩ ይላሉ።
ከህዳር
25 ነው ዛሬ 90 ቀን ነው ከዚህ አንስቶ ያውኛ እንዳለን ያለን በሐዘን በሶላይ በጸሎት እንዳለን ያለን እንጂ ያገኘነው ነገር ምንም የለንም። ምክንያቱም ወረዳ ከዞን ከክልል እስከ ጠቅላይ ሚኒስትር ከየርን በኋላ እንደገና ያናዘሙ ነው ማለት ነው ሄደና ግን ያገኘነው ውጭ ስለሌለ አሁን እኛ ወደ እግዚአብሔር በቃ እንግዲህ እግዚአብሔር አንተ ታውቃለህ እስኪ ልጆችን ለእኛ ካልካቸው እባክህ ለእኛ በላቸው እያለ ከጸሎት ነው ይዘን ያለ እንጂ ያገኘነው ነገር የለም።
በወቅቱ ጠቅላይ ሚኒስትር አብይን ከሌሎች የመንግስት ባለስልጣን ጋር በመሆን እንዳገኟቸው ገልጸው ምክር ከለገሷቸው በኋላ ልጆቻቸው እንዲገኙ መንግስት የቻለውን ጥረት እንደሚያደርግ ገልጸውላቸው እንደነበር ይናገራሉ።
ጠቅላይ ሚኒስትሩ እንኳን የምክር አገልግሎት ምርጫ የሰጡን የምክር አገልግሎት እንግዲህ ገጥሟል እግሩ በእርግጥ ተከስቷል። ይህ ነገር አይደለም ለወላጅ ኢትዮጵያ ለዓለም ቢሆን ይህ ነገር ጥሩ አይደለም ነገሩ የተሰራው ድርጅቱ ከባድ ቢሆንም እናንተ በቃ በአይምሯችሁ ላይ ቤተሰቦችን በተለይ በእናቶች በኩል ያለውን ነገር አይዟችሁ አመካክሩ ለምክር ነው የጠራናቸው አሉ። እኛ እናፈላልጋለን ግን በተያዙበት ቦታ ብዙ ጉዳት አያሳይም ያየነው ነገር የለም በህይወት እንዳሉ ነው የምናስብ እና አሁን በህይወት አሉ ነው የምንል እና እናንተ አይዟችሁ በቃ በርቱ አበረታቱ ቤተሰብንም አበረታቱ እህት ወንድሞችን አበረታቱ እናንተም ተበራቱ ምናምን የሚል ነገር በቃ ነገሩ እዚያ እኛም ያው ክርክር ነው የገጠምና እንዴት ልሰጡና ወላጆች ከጠቅላይ ሚኒስትር ሲመጣፍና ከአዲስ አበባ ሲሄድ እዘን እንደምንልላቸው ነው የሚያስቡ እና አንድ መፍትሄ ወይም በስልክ ወይም በአካል ልታሳዩን ብለን ነው ወይም ተረክበን እንደምንር እናቶች እያሰቡ ያለና እንዴት ዝም ብላችሁ ጠራችን የሚል ክርክር ያቅርበን ነበር። አሁን ህዝቡ ተመለሱ እናንተ ተጻኑ እናፈላልጋለን ዝም አላለን እየታገልን ያለን የሚለውን ነገር ነገሩን መመለስ ነው ምን አቅም አለን።
ሌላዋ በደምቢ ዶሎ ዩኒቨርሲቲ በጋዜጠኝነት ትምህርት ክፍል የሁለተኛ ዓመት ተማሪ እንደነበረችና ሳምራዊት ቀሬ አስረስ ትባል እንደነበር በስልክ የነገረን ወንድሟ ደመላሽ ቀሬ አስረስ በማህበራዊ ሚዲያ ላይ የተሰራጨ ያለው መረጃ አንድም እውነትነት እንደሌለውና እህቱ እስካሁን እንዳልተገኘች ይናገራል።
ዛሬ 3 ወራቸው ነው ምንም አዲስ ነገር የለም ምንም ነገር የለም በቃ እንደምታይስ የትስ ቦታው ላይ እንዳለን ቦታው እንዴት እንደሆነ ማናቀውም መከራካም ገብቷል እንባለው እውነት ከሆነ እንዴት እንደሆነ ማናቀውም ምንስ ነገር አለ።
ልጆቻቸው ከጠፉባቸው 10 ቤተሰቦች ጋር በጥምረት በስልክ እንደሚገናኙ ጠቁመው ተገኝተዋል ተብሎ በማህበራዊ ሚዲያ ላይ ተሰራጭቶ ከነበሩት የሁለት ሴት ልጆች ምስል ጋር የአንዳቸውም ልጅ እንደማይገናኝ መነጋገራቸውን ጠቁመናል።
በፍጹም 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 ልጆች ፎቶአቸውን በሙሉ ያለው ነገር ተከታተለናል ውሸት ነው እነዚያ ከኛ ልጆች ጋር አይደሉ በታምር ውሸት ነው ሁሉችም ሰዎች ደግሞ የወላጅ ቤተሰብ ደግሞ እንገናኛለን ስልካችን በጥምረት አለ እንዳን መስሪያ ቤት ነግኝ ተገናኘና አሁን ራሱ እንደዋወላለን ምንም ነገር የለም ውሸት ነው።
ደቡብ ጎንደር አዲስ ዘመን ከተማ ነዋሪ መሆናቸውንና የበላይነሽ መኮንን አጎት እንደሆኑ የነገሩን አቶ አበራ ጓዴ በበኩላቸው ቤተሰቡ ስለ በላይነሽ የሰማው መረጃ እንደሌለ ገልጸዋል።
ነገር የለም በቃ እስትንፋስም የለም መንግስትም እየፈለግን ነው እየታገልን ነው የምን ነገርም እየደወለም እየተከታተለ ከክልልም ከፌዴራልም ምንም ነገር የተሰጠ ነገር የለም።
እነዚህ ያነጋገርናቸው ወላጆች እንደሚሉት መኖሪያቸው ገጠር ነው፣ ኑሯቸው ደግሞ ድህነት የሞላበት ነው። የጠፉ ልጆቻቸውን ለማግኘት የቻሉትን ሁሉ ማድረጋቸውን ይገልጻሉ። በማህበራዊ ሚዲያ ላይ የሚሰራጩትን መረጃዎች በዝርዝር ለመከታተል አቅም ባይኖራቸውም በአካባቢው ካሉ ወጣቶችና ሰው ከሚደውልላቸው የተለያየ ነገር እንደሚባል መስማታቸውን ይናገራሉ። እውነታው ግን ልጆቻችንን አላገኘንም ነው ይላሉ። ከብዙ የተለያዩ መረጃዎች በኋላ ከአንድ ወር በፊት የጠቅላይ ሚኒስትር ጽህፈት ቤት ከፌዴራል ፖሊስ ኮሚሽን ጋር በመሆን ለጋዜጠኞች በሰጡት መግለጫ ስምና አድራሻቸውን በግልጽ ሰፍሮ መታገታቸው ከተነገረው 17 ሰዎች ዝርዝር በተጨማሪ 2 ወላጆች ልጆቻቸው እንደጠፉባቸው ማሳወቃቸውን፣ የታገቱ ተማሪዎችን ጉዳይ የሚያጣራ 3 የምርመራ ቡድን ተቋቁሞ በአጣራው መሰረትም ከነዚህ 19 ዝርዝር ውስጥ 14ቱ በደምቢዶሎ ዩኒቨርሲቲ ተማሪዎች መሆናቸውን፣ ምንም እንኳን 5ቱ ማንነታቸው ባይታወቅም ዜጎች በመሆናቸው መንግስት ማጣራት እንደሚያደርግ፣ 14ቱ ተማሪዎች ወደ ደምቢዶሎ ዩኒቨርሲቲ አለመመለሳቸውን፣ ከ14ቱ ውስጥ ደግሞ ልጆቻቸው እንደጠፉባቸው ቀርበው ለመንግስት ያስረዱት 10 ወላጆች ብቻ መሆናቸውን የጠቅላይ ሚኒስትሩ ጽህፈት ቤት ፕሬስ ሰክረታሪያት አቶ ንጉሱ ጥላሁን በዚህ ከአንድ ወር በፊት በሰጡት መግለጫ በዝርዝር ተናግረዋል። መንግስት ከዚህ ወዲህ የተማሪዎቹ ጉዳይ ምን እንደደረሰ የሰጠው ማብራሪያ የለም። ማብራሪያ ለመጠየቅ ዛሬ ወደ ጠቅላይ ሚኒስትሩ ጽህፈት ቤት የአቶ ንጉሱ ጥላሁን የእጅ ስልክ ላይ ደውለን ነበር። ስልካቸው ስለማይሰራ ምላሻቸውን ማካተት አልቻልንም። ነገር ግን ዛሬ ካነጋገርናቸው ቤተሰቦች በተጨማሪ ሌሎችን ወላጆች አነጋግረን በድጋሚ የመንግስትን ምላሽ ጠይቀን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አመሰግናለሁ ጽዮን። ክቡራትና ክቡራን፣ ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት። ወደ ተከታዩ ዝግጅት ከማለፋችን በፊት አንዳንድ አጠር አጠር ያሉ መረጃዎችን ላካፍላችሁ። ለአራት ሰዓት አምስት ጉዳይ ሆኗል። አሁን አንድ የዩናይትድ ስቴትስ ዶላር 32 ብር ከ63 ሳንቲም ተመንዝሯል። ዛሬ አንድ ዩሮ 35 ብር ከ87፣ አንድ የእንግሊዝ ፓውንድ 42 ከ01 ነው። ወደ ተከታዩ ዘገባ እንለፍ። የአድዋ ድል በዓል አከባበር በወሎ ነው። ወረኢሉ ወደ አድዋ ያልፍ የነበረውን የኢትዮጵያ ተዋጊ አርበኛ በማስተናገድና ውጊያውንም በመቀላቀል ስለነበራት ቦታ የአድዋ ድል 124ኛ ዓመት ሲከበር ተወስቷል። ትናንት መስፍን አራጌ ዝርዝሩን ይዟል።
መስከረም 8 1888 ዳግማዊ አጼ ምኒልክ ሰራዊቱ እንዲከት የተጠራበት ወረኢሉም ከዓመታት ዝምታ በኋላ ድምጿን አሰምታለች። 124ኛውን የአድዋን ድል በመዘከር ሰሞኑን ወረኢሉ ለአድዋ የስንቅ ዝግጅት ብቻ ሳትሆን የሞራል ደጀን፣ የአደራ ቃል ኪዳን የተጣለባት ስፍራ ናት። እናም አድዋን ከወረኢሉ ነጥሎ ማየት ይከብዳል እንደ ታሪክ ምሁራን። የወረኢሉ ከተማ አስተዳደር ከንቲባ እሸቱ ታረቀኝም በዚህ ይስማማሉ።
በክተት ጥሪው ላይ እንግዲህ የወረኢሉ ህዝብ በዛን ሰዓት ከስንቅ ዝግጅት ጀምሮ ታሪክ እንደሚያስረዳን ተገቢ የሆነው እንግዳ ተቀባይ ዘር ሃይማኖት ሳይለይ ሀገራችን የተወረረችው በጣሊያን ስለሆነ ይህንን የጣሊያንን ጦር ደግሞ ድል ለማድረግ የመጣ የሀገራችን ህዝብ እስከሆነ ጊዜ ድረስ በበቂ ሁኔታ በስንቅና ትጥቅ ማገዝ መቻል አለብን በሚል ተገቢ የሆነ ገዛ እንዳደረገ ነው። እቴጌ ጣይቱ ዳግማዊ አጼ ምኒልክን እዚህ ቦታ ላይ ተገኝተው እስከ መጨረሻው ድረስ ያማከሩም ጭምር ነው ወደ ጦርነቱ አድዋ የተጓዙት።
ይሁን እንጂ ወረኢሉ ለታሪኩ ካበረከተችው አስተዋጽኦ አንጻር በቅጡ ተዘክራለች የሚል እምነት የላቸውም።
እስከ ዛሬ ድረስ ተገቢውን ትኩረት አላገኘም፣ በመንግስትም ጭምርም ትኩረት አልተሰጠውም። የሚነገረው ድሉ የተጠናቀቀበትን ቦታ ብቻ ነው። ቅድመ ዝግጅቱ ወረኢሉ ጎላ ተብሎ የተገለጸበት ሁኔታ አልነበረም።
ዘር ሳይቆጥር፣ እምነት ሳይለይ፣ እድሜ ሳይፈርጅ፣ ጾታ ሳይጠቅስ ወራሪውን የጣሊያን ጦር ለመመከት ሰራዊቱ ወረኢሉ ሲከት ሞራል እንጂ ዘመናዊ መሳሪያ አልታጠቀም። ግና ጥሪው ለአገር ነውና ጥሪውን ሰምቶ ጆሮ ዳባ ያለ አልነበረም። ወረኢሉ ተሰባሰበ። በወሎ ዩኒቨርሲቲ የታሪክ ትምህርት ክፍል መምህሩ ፕሮፌሰር ጋሻው መሐመድ
በአድዋ ላይ ከሰባ እስከ መቶ ሀምሳ ሺህ የሚሆን ዘማች ነበር። የዛ ነው ያህል ደግሞ በቅሎና ፈረሳል ስንቁ የሚጫንበት ሙዚቀኞች አሉ፣ ሰራዊቱን የሚያነቃቁ።
የወረኢሉ ህዝብም በወሳኝ ወቅት ታላቅ ገድል ፈጽሟል።
ከተለያየ የአገሪቱ ጫፍ ተሰብስቦ የመጣው ዘማች እዚህ ወረኢሉ ላይ ያንን ሁሉ እግሩን የሚታጠበውን አጥቦ የራበውን አብልቶ የደከመውን በደንብ አጽናንቶ አስፈላጊውን አቅም በፈቀደ የአቀባበል ስነ ስርዓት አድርጎ አብልቶ አጠጥቶ ለመሸኘትም ከፍተኛ መስዋዕትነት ያስፈልጋል።
ከወረኢሉ የተነሳው ሰራዊት ባልተገመተ ፍጥነት፣ ባልተጠበቀ ብቃት በወራሪው ላይ ድልን ተቀዳጀ። እንደ 76 ዓመቱ የዕድሜ ባለጸጋ የአምሳ አለቃ መስፍን ታረቀኝ አይነቶቹ በዓሉን ትናንትን በሚዘክር የአርበኞች አለባበስ አሸብርቀው ነበር የተገኙት። እንደሳቸው አድዋ ከኢትዮጵያም የሚሻገር ታላቅ ገድል ነው።
አድዋ ለኢትዮጵያ ብቻ ሳይሆን ለጥቁር አፍሪካዎችም የነጻነት ድል ሆኖ እስካሁን ድረስ እነሱ ሲጠቀሙበት ይኖራል። አገሪቱ ያን ሁላ አፍንጫው ታጥቆ የመጣውን ጦር በጦርና በጎራዴ ነው የኢትዮጵያ ሕዝብ የመለሰው። ብዙ ጀብዱ የሰራበት ነው።
ከአኩሪ ታሪኮቻችን በላይ ችግሮቻችን እየተጋነኑ ከነባሩ አንድነታችን ይልቅ ልዩነትን የሚሰብኩ አካላት መበራከት አዲሱ ትውልድም ከማንነቱ እንዲራራቅና አገሩንም በቅጡ እንዳያውቃት ተደርጓል ይላሉ አምሳ አለቃ መስፍን። ከቅርብ ዓመታት ወዲህ አድዋን በእግር ጉዞ የሚዘክሩ ብቅ ብቅ ማለት ይጀምረዋል። ባለፈው ዓመት ወረኢሉን ረግጠው አድዋ ያቀኑ ተጓዦች ታዲያ ከከተማው አስተዳደር ጋር አንድ ቁም ነገር ለመስራት ቃል ገብተው ነበር፤ የመታሰቢያ ሐውልት ማቆም። የሐውልቱ መሰረት ድንጋይ እንደተጣለ የዛሬ ዓመት በዘገባችን ብንገልጽም እስካሁን ድረስ ስራው አለመጀመሩን ታዘ ተገንዝቤያለሁ። የከተማዋ ከንቲባ ምን መላሽ አላቸው?
ለአካባቢው ተወላጆች በውጭም ለሚኖሩ በአገር ውስጥም ለሚኖሩ ይሄንን ሐውልት ከዳር ለማድረስ የቅስቀሳ ስራ እየተሰራ ነው ያለው። ሐውልቱስ አልተጀመረም። ይሁንታቸውን እየገለጹልን ያሉት ቁጥራቸው በጣም በርካታ ነው። ይህንን አጠናክረን በመህር በኩል ይቀረናል። ባለፈው ዓመት የአድዋ የእግር ተጓዦች በዚህ መጥተው ነበር። ዘንድሮ እንመጣለንም የሚልም ፕሮግራም ስለነበር ህብረተሰቡን በጉጉት ይጠብቃቸው ነበር። ነገር ግን ካለው ወቅታዊ ሁኔታዎች ጋር ተያይዞ ሊሆን ይችላል ወደዛ አልመጡ።
ሽምጥ ፈረስ ጋላቢዎች፣ ዘገር ነቅናቂ አርበኞች፣ በሆታ የሚያደምቁ የጸጥታ ኃይሎች ንገርልን ያሉኝን ነግሬ ልሰናበት። አድዋ የአንድነት ውጤት ነው። ኢትዮጵያም በአንድነቷ ትዘልቃለች። ለአሜሪካ ድምፅ ሬዲዮ መስፍን ከደሴ
አመሰግናለሁ። መስፍን፣ ዝግጅታችን ተጠናቀቀ። ክቡራትና ክቡራን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና እምሹ።